ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ከመጀመሪያው አንስቶ ትናንትና የገባ ነው ከምሽቱ በሰባት ሰዓት ነው ስናየው፣ በቃ እኛም ትንሽ ተረጋግተን ህይወታችን እያወቅ ነው ያለ ነው። ደግሞ ከዛሬ ውሎም ያው አንድ ሰው ጠፋብን እንጂ ከትናንት በስተው ዛሬ ትንሽ ሻል ያለ ይመስለናል።
በቡኖ በደሌ ጮራ ወረዳ ሰሞኑን ስለተቀሰቀሰው ግጭት አንድ ተፈናቃይ የነበሩና አሁን የተመለሱ ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል።
የመጀመሪያው መሆን ያለበት የታሰሩ የፖለቲካ እስረኞች መፈታት አለባቸው። የህሊና እስረኞች መፈታት አለባቸው። ለፖለቲካው ፈቃደኛ መሆኑን የሚያሳይ ነው። መጀመሪያ ለድርድር ለውይይት ዝግጁ መሆኑን ያሳያል።
የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ ናቸው። በወቅቱ የሀገሪቱ ሁኔታ ላይ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ጥቅምት 14 ቀን 2010 ዓ.ም ምሽት አስተናጋጆች አዳነች ፍስሐዬና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱ ዜናዎች ይነበባሉ። መልካም ምሽት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኮርፖሬሽኖችና ለመካከለኛው መደብ ዘርፍ የግብር ክፍያ ለመቀነስ ባላቸው እቅድ ለመግፋት ዛሬ በሕግ መወሰኛ ምክር ቤት የብዙሃንነት ቦታ ካላቸው ሪፑብሊካውያን ጋር ተሰብስበዋል። የሕግ መወሰኛው ምክር ቤት በቀጣዩ አስርተ ዓመት ውስጥ 1.5 ትሪሊዮን ዶላር የሚሆን የግብር ገንዘብ ሊቀንስ የሚችል ባጀት ባለፈው ሳምንት አሳልፏል። ትራምፕ የግብር ቅነሳው እቅድ እስከ ታህሳስ ወር ባለው ጊዜ ውስጥ እንዲያልፍ ጥሪ አቅርበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከፓኪስታን መሪዎች ጋር ለመነጋገርና የትራምፕ አስተዳደርን መልእክት ለማድረስ ዛሬ ኢስላማባድ ገብተዋል። መልእክቱ ፓኪስታን በታሊባንና ከሀገሪቱ ድጋፍ በሚያገኙ ሌሎች የአማጽያን ቡድኖች ላይ አሁን ካለ የበለጠ እርምጃ መውሰድ አለባት የሚል ነው። ቲለርሰን ኢስላማባድ እንደ ገቡ ልዑካን መርተው ከጠቅላይ ሚኒስትር ሻሂድ ሻጋን አባሲ ጋር ተነጋግረዋል። ከፍተኛ የፓኪስታን ባለሥልጣኖች፣ የሀገሪቱ ወታደራዊ ኃላፊ ጀነራል ካማር ጄቪድ ባጅዋንና የስለላ አገልግሎት ኃላፊውም በስብሰባው ተገኝተዋል። ዩናይትድ ስቴትስ ከፓኪስታን ጋር የሚኖራት ግንኙነት የሚወሰነው በፓኪስታን ተግባር ላይ ነው ብለዋል ቲለርሰን። ዓላማው በአፍጋኒስታንና በፓኪስታን የሰላምና መረጋጋት ዕድል መፍጠር ነው ሲሉም አስገንዝበዋል። ፓኪስታን አፍጋኒስታን ላይ በዩናይትድ ስቴትስ የተመራውን ዓለም አቀፍ ተልእኮ በይፋ ብትደግፍም በህቡ ግን ለታሊባንና ተባብራሪው ለሆነው የሐካኒ መረብ መጠለያ ትሰጣለች በሚል ትከሰሳለች። ፓኪስታን ግን ክሱን አስተባብላለች።
የቻይና ኮሚኒስት ፓርቲ የሀገሪቱ መሪ ሺ ጂንፒንግን የፖለቲካ አመለካከት በፓርቲው ህገ መንግስት እንዲሰፍር ተስማምቷል። ውሳኔው ከሀገሪቱ መስራች ማኦ ዜዱንግ እኩል እንዲሆኑ አድርጓቸዋል። የከፍተኛው አመራር ሹም ሽር ከመደረጉ በፊት ስልጣናቸው ስር እንዲሰድም ረድቷል። የኮሚኒስት ፓርቲውን ህገ መንግስት ለመለወጥ የተወሰደው ውሳኔ ሺ የቻይና ዋና ተደማጭነት ያላቸው መሪ ሆነው መቀጠላቸው አይቀርም የሚለውን እምነት እንደሚያጠናክር ተንታኞች ይናገራሉ። ውሳኔው ዛሬ ያለፈው በሙሉ ድምፅ ሲሆን የቻይና ኮሚኒስት ፓርቲ በየአምስት ዓመቱ የሚያካሄደው ጉባኤ ማብቂያ ላይ ነው። በህገ መንግስቱ በተደረገው ለውጥ መሰረት የሺ ጂንፒንግ አመለካከት የረጅም ጊዜ የቻይና ልማት መመሪያ ሆኖ ያገለግላል።
ኮንጎ ዲሞክራሲያዊት ሪፑብሊክ ቁጥሩ የበዛ ህዝብ ከቀየው ተፈናቅሎ የሚገኝበት ሁኔታ የደቀነው ፈተና ይበልጥ እየተባባሰ መምጣቱን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን አስታውቋል። ዓለም አቀፉ ድርጅት አክሎም በሀገሪቱ ዋና ዋና ግዛቶች ለበረታ እንግልትና እርዛት የተዳረጉ በብዙ ሚሊዮኖች የሚቆጠሩ ሰዎች ይዞታ መሻሻል ያለማሳየቱም የከፋ ምስቅልቅልና ትርምስ ፈጥሯል ብሏል። ሊሳ ሽላይን ከድርጅቱ ዋና ጽህፈት ቤት ከጄኔቫ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ባለፉት ሁለት ዓመታት ውስጥ ይላል የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ያወጣው አዲስ ዘገባ፣ ባለፉት ሁለት ዓመታት ውስጥ ብቻ በዲሞክራሲያዊት ኮንጎ ሪፐብሊክ ከቀያቸው በኃይል የተፈናቀሉ የዚያች አገር ዜጎች ቁጥር ከእጥፍ በላይ ጨምሮ ወደ 4 ሚሊዮን ተጠግቷል። ከዚህም ውስጥ ቁጥሩ 430,000 በላይ የሚሆነው ባለፉት 3 ወራት ውስጥ ብቻ የተፈናቀለ ነው። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ ለአሜሪካ ድምጽ በሰጡት ቃል ቤት አልባ ከሆነው ከዚህ ህዝብ አስደንጋጭ ቁጥር ጀርባ በርካታ ምክንያቶች አሉ ይላሉ።
Clearly the presidential election is among factors that one has to consider in the country, but we can't draw a straight line between that.
ሊካሄድ ታቅዶ የነበረውና ወደ ሌላ ጊዜ የተላለፈው ፕሬዝዳንታዊ ምርጫ ከምክንያቶቹ አንዱ ሊሆን መቻሉ ግልጽ ነው። ይሁንና ከዚያ በመለስ ከምርጫው ጋር በተዛመዱ ምክንያቶች በተለያዩ አካባቢዎች የሚታየው ከዚህ በላይ ያለው ደግሞ በሌላ ምክንያት ነው ለማለት የሚያስችል አንዳች መለያ መስመር ማበጀት አይቻልም። ይልቁንም ጎጥን መሰረት ያደረጉ ልዩነቶች፣ የፖለቲካ ዝንባሌዎች፣ የመሬት ንጥቂያ እናም ሌሎች በርካታ ምክንያቶች በዚያች ሀገር ለደረሰው እጅግ መጠነ ሰፊ የዜጎች መፈናቀል መንስኤ ሆነዋል ብለን እናምናለን ያሉት ቀደም ሲል እንደ አውሮፓውያን የዘመን አቆጣጠር በህዳር 2016 ዓመተ ምህረት ሊካሄድ ተይዞ የነበረው የኮንጎ ፕሬዝዳንታዊ ምርጫ ለሚያዝያ 2018 መተላለፉ ይታወሳል። ይሁንና የፕሬዝዳንት ጆሴፍ ካቢላ ተቃዋሚዎች ግን ያም ቀን ቢሆን እውን ስለመሆኑ አጠራጣሪ ነው ባይናቸው። የዩኤንኤችሲአር ቃል አቀባይ ያይዘውም በዚያች ሀገር የሚታየው መጠነ ሰፊ ወታደራዊ እንቅስቃሴ ጎጥን መሰረት ያደረጉ ልዩነቶችና የፖለቲካ ግጭቶች ያፋፋሙት ያለመረጋጋትና በጥብጥ ሌላ ከፍተኛ መጠን ያለው መፈናቀል እንዳያስከትል ያሰጋል ባይናቸው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ የኒጀር ክልላዊ ባለስልጣንና ተንታኞች በገለጹት መሰረት 4 አሜሪካውያን ወታደሮች በያዝነው ወር ኒጀር ላይ የተገደሉት የደፈጣ ውጊያ በተከፈተባቸው መንደር ያሉት ነዋሪዎች ወታደሮቹን በማስገደል ተግባር ሳይተባበሩ አልቀሩም። በወታደሮች ላይ የሚከፈተው የደፈጣ ውጊያ እስከሚመቻችበት ጊዜ ድረስ የመንደሩ ነዋሪዎች ወታደሮቹን ወጥመድ ውስጥ ለማስገባት ሲሉ ሳያዘገዩቸው እንዳልቀሩ የክልሉ ባለሥልጣናትና ተንታኞች ተናግረዋል። አጥቂዎቹ ወንበዴዎችና አሸባሪዎች ከአካባቢው ነዋሪዎች የሚተባበሯቸውን ሰዎች ያጡበት ጊዜ የለም ብለዋል። ቶንጎ ቶንጎ የተባለው ወታደሮች የተገደሉበት አካባቢ ከንቲባ አልሙ ሐሳኔ፣ የቶንጎ ቶንጎ መንደር ኃላፊ ማንካይላ አላሳኔ ከግድያው በኋላ እንደታሰሩ ታውቋል። የእሳቸው መታሰር የመንደሩ ሰዎች ትብብር አለበት የሚለው ጥርጣሬ ተአማኒነት እንዲኖረው አድርጓል።
በሌላ የተያያዘ ዜና የዩናይትድ ስቴትስ ኤታማዦር ሹሞች ሊቀመንበር ኒጀር ውስጥ የተገደሉት 4 አሜሪካውያን ወታደሮች ቤተሰቦች ፈጣንና ትክክለኛ ምርመራ ሲደረግ ማየት እንደሚገባቸው ገልጸዋል። ጀነራል ጆዜፍ ዳንፈርድ ትላንት ለጋዜጠኞች ይህን ያሉት የትራምፕ አስተዳደር እንደ አውሮፓውያን ዘመን አቆጣጠር ጥቅምት 3 ቀን ላይ ስለተፈጸመው ግድያ ለማጣራት በሚጥርበት ወቅት ነው። በጉዳዩ ላይ ብዙ ያልተመለሱ ጥያቄዎች እንዳሉና ፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር እንኳ ስለተፈጸመው ግድያና ለምን እንደተፈጸመ የሚያውቀው ነገር እንደሌለ ዳንፈርድ አምነው ተቀብለዋል። አንድ መመለስ ያለበት ጥያቄ አሜሪካውያን ወታደሮች የጠላት ጥቃት ሲከፈትባቸው የዩናይትድ ስቴትስ ኃይሎች እርዳታ ለመጠየቅ ለምን 1 ሰዓት ሙሉ እንደወሰደባቸውና የፈረንሳይ ተዋጊ ጄት አውሮፕላኖችም በቦታው ለመድረስ ለምን ተጨማሪ 1 ሰዓት እንዳስፈለጋቸው ነው።
በመጨረሻም በያዝነው ዓመት ከመላ ዓለም የፖሊዮ በሽታ የያዛቸው ልጆች ፓኪስታንና አፍጋኒስታን የሚገኙት ብቻ ናቸው። በእነዚህ አገሮችም ቢሆን በሰፊው የተስፋፋ ሳይሆን እጅግ ርቀው በሚገኙና በጥቂት አካባቢዎች እንደተከሰተ ታውቋል። ለ30 ዓመታት ከሚጠጋ ጊዜ በፊት በ125 ሀገሮች በቀን 1000 የሚሆኑ ልጆች በፖሊዮ ማለት በሕፃናት ልምሻ ቫይረስ ምክንያት ሽባ ይሆኑ ነበር። ፖሊዮ በሽታን ከምድረ ገጽ ለማጥፋት በሚደረገው ጥረት መሰረት በፖሊዮ በሽታ የሚጠቁ ልጆች ብዛት ተመናምኗል። በብዙ መቶ ሺህ የሚቆጠሩ የሕክምና ሠራተኞች በየዕለቱ በከተማና በገጠር እንዲሁም በቀላሉ በማይደረስባቸው ቦታዎች እየተንቀሳቀሱ ልጆችን እንደሚከትቡ የሮተሪ ኢንተርናሽናል ሰራተኛ ካሮል ባንዳክ አስገንዝበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ከወዲሁ ለማስተዋወቅ፣
ሌላ ትልቁ መከላከያ ነገር ከሁሉም በላይ ምግብ ነው። ከምግቦቹ ውስጥ የፋይበር የሚባል ንጥረ ነገር አለ። አንድ ሰው በቀን ከ30-35 ግራም የሚሆን ፋይበር መብላት ይቻላለበት። አትክልት፣ ጥራጥሬ፣ እንተልባ፣ እንደነበሶ፣ ሌላም እህልና የቅጠላቅጠል ዘሮች ናቸው የዚህ የፋይበር ምንጮ።
የጠቅላላ ቀዶ ሕክምናና እንዲሁም የአንጀት ካንሰር ቀዶ ሕክምና ዶክተር ዳንኤል ሽብሩ ናቸው። የትልቁን አንጀት ካንሰር ምንነት፣ ሕክምና፣ የበሽታውን ተፈጥሮ ጠባይና የምርመራ ዘዴዎች እንዲሁም የሕክምና አማራጮች አስመልክቶ ከሰጡት ማብራሪያ የተወሰደ ነው። በሁለተኛው አጋማሽ የሐኪሞን ይጠይቁ ፕሮግራም ጠብቋቸው። አሁን የዕለቱ አብይ ርዕስ
ሰሞኑን ግጭት ከተቀሰቀሰበት የኦሮሚያ ክልል ቡኖ በደሌ ጮራ ወረዳ የተፈናቀሉ ነዋሪ ንብረታቸው ተቃጥሎ ሸሽተው ወደ መጠለያ መግባታቸውን ገልጸው አሁን በአብዛኛው ቦታ መረጋጋት ቢታይም በአንዳንድ ቦታዎች ግን አሁንም ግጭቶች አሉ ብለዋል። የተፈናቀሉትን መልሶ በማቋቋም ሥራ ላይ የተሰማሩ አንድ የሀገር ሽማግሌ በበኩላቸው እንዲህ ያለ ግጭት ከዚህ ቀደም አንድም ጊዜ አጋጥሞን አያውቅም፣ በአስቸኳይ ወደ ቀደመው ሰላማዊ ግንኙነታችን ልንመለስ ይገባል ብለዋል። የአካባቢው አስተዳደር በግጭቱ የተፈናቀሉ ሰዎችን መልሶ ለማቋቋም ውይይት እየተደረገ መሆኑን ገልጸው በጊዜያዊ መጠለያ ውስጥ ላሉት ለዕለት የሚያስፈልጋቸው ነገር ሁሉ እየተሟላ ነው ብለዋል። የኦፌኮና የአርና ፓርቲ አመራሮች ደግሞ ይህ ችግር የኢህአዴግ ውጤት ነው ካሉ በኋላ የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር፣ በኢህአዴግ ጊዜም በጋራ እየኖረ ነውና ይህ የአብሮነት ግንኙነቱ እንዳይጎዳ ኢህአዴግ ከፍተኛ ጥንቃቄ ማድረግ አለበት ብለዋል። ጽዮን ግርማ ዝርዝሩ አላት።
ሰሞኑን የእርስ በርስ ግጭት ተቀስቅሶበታል የተባለው የቡኖ በደሌ ዞን 5 ወረዳዎች ሁኔታን ለማጣራት ያነጋገርናቸው ሰዎች ደጋግመው እንደገለጹት በእነዚህ ወረዳዎች ውስጥ ባሉት ቀበሌዎች ከ50 ዓመታት በላይ በሰላም ተጋብተው ተዋልደው ደስታና ሐዘናቸውን በጋራ ተካፍለው ስለመኖራቸው ይናገራሉ። በአካባቢው የኦሮሞ ማህበረሰብ ተወላጆችና የሌላ በርካታ ማህበረሰብ ተወላጆች በእርሻና በንግድ ስራ ተሰማርተው ይኖራሉ። የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና የመንግስት ባለስልጣናት እንደሚናገሩት ባለፈው ሳምንት በዞኑ የተለያዩ ወረዳዎች የተቃውሞ ሰልፎችና እንቅስቃሴዎች ነበሩ። ሰልፎቹ ከዚህ ቀደም በተለያየ የኦሮሚያ ክልል ሲደረጉ እንደነበሩት መብትን የሚጠይቁ መፈክሮችን የያዙ ነበሩ። በአንዳንዶቹ ወረዳዎች ሰልፎቹ በሰላም ተጠናቀው ነበር። ነገር ግን ከሮብ ጥቅምት 8 ቀን ጀምሮ የተደራጁ የሚመስሉ ወጣቶች የሚመሩት ሰልፍ ሁኔታዎችን ወደ አልተፈለጉ እንቅስቃሴ መሩት ይላሉ። አቶ ታደሰ አመራ በጮራ ወረዳ በጌፍዲ ጌጆ ቀበሌ ነዋሪ ነበሩ። አሁን በረብሻው ምክንያት ንብረታቸው ተቃጥሎ ጮራ ወረዳ ውስጥ መጠለያ እንደሚገኙ ገልጸውልኛል። ቤተሰቦቻቸው ከጎንደር አካባቢ የመጡ ቢሆንም እርሳቸው ተወልደው ያደጉት ኢሊ አባቦራ ውስጥ እንደሆነ ይናገራሉ። ግጭቱ እንዴት እንደተፈጠረም ያስረዳሉ።
የተፈጠረው ያው ገና ሰላም አተቀመጥንበት በግርግር መጥቶ በቃ ገንዘባችን ተዘረፍን፣ ቤታችን ተቃጠለብን፣ በቃ ህይወታችንን እናመልጣለን ብለን ወደ ጫካ ገብተን አሁን ህግ ደርሶልን ወደ ጮራ ወረዳ መጥተናል። መጠለያም ስለሌለ በር ምናምንም የለ ስለሌለን እንዴት ብለን ገንዘቦቻችንን ንብረታችንን የቆሙትን ማለት ነው እንስሳ ከብቶችን እነሱን ጥለን ወደ ጫካ የገባ ነው።
የዞኑ አስተዳደር በትላንትናው ዕለት በሰጠን መግለጫ በአጠቃላይ በ5 ወረዳዎች የ12 ሰው ህይወት መጥፋቱን ይፋ አድርገዋል። ከዚህ ውስጥ የ2 ሰው ህይወት የጠፋው አቶ ታደሰ አመራ በሚኖሩበት በጮራ ወረዳ ሲሆን በአጠቃላይ 52 መኖሪያ ቤቶች መቃጠላቸውንም አስታውቋል። አቶ ታደሰ አርሶ አደር እንደነበሩ ይናገራሉ።
ሀገራችን ያው ብዙውን ጊዜ የሚመረተው ቡና ነው። በቡና ነው የምንጠቀመው። ቡናችን ተቃጥሏል። የቤት ቁሳቁሳችን፣ ሶፋችን፣ በራችን ተሰብሮ ተፈልጦ ተቃጥሎ ነው ያለው። ብራችን ደግሞ የተወሰነ ብር ያስቀመጥነው ብር ተዘርፈናል።
አቶ ታደሰም ሆኑ ሌሎች ያነጋገርናቸው ሰዎች የሚገልጹት ግጭቱ ድንገት ወደ ጥቃት መሸጋገሩን ነው። ከዚያም ወደ ብሔር መሰል ግጭት መቀየሩን ገልጸው ነገር ግን የሞቱት ሰዎች ያካባቢው ተወላጆችን ጨምሮ የተለያየ ብሔር ያዙ ሰዎች መሆናቸውን ነው። ከዚህ ቀን በፊት አብሮ መኖራችንን የሚጎዳ ምልክት እንኳን አልነበረም ይላሉ አቶ ታደሰ።
በፊት ምንም ምልክት የለም። ሰላማዊ ነን፣ በቃ አብረን እንውላለን፣ አብረን እንገባለን። ጎረቤት የሆነው አብረን የጠጣ ነው፣ አብረን ያደግነው ሚዜ የሆነው ምን ዛሬ ባላንጋራ የሆነ ተደራጁ ኃይለኞች ናቸው እንጂ የህዝቡ የአባታችን ጓደኞች አይደሉም። እንደዚህ ያደረጉ አሁን የተወለዱ ከ83 ወዲህ የተወለዱ ናቸው። እንዲያመጡ
ከግጭቱ በኋላ ጫካ ውስጥ መቆየታቸውንና አሁን ግን መጠለያ ውስጥ እንደሚገኙም ይገልጻሉ።
አሁን ጾራ ወረዳ ያለን አዳራሽ ባቤ ከተማ አዳራሽ ገብተን የከተማው ህዝብ ተደራጅቶ እያበላን እያጠጣን ነው።
ዛሬ ከትናንት ሻል ያለ ቀን ነው ብለዋል።
ከመጀመሪያው አንስቶ ትናንትና የገባ ነው ከምሽቱ በ7 ሰዓት ነው ስናየው፣ በቃ እኛም ትንሽ ተረጋግተን ህይወታችን እያወቅ ነው ያለ ነው። ደግሞ ከዛሬ ውሎም ያው አንድ ሰው ጠፋብን እንጂ ከትናንት በስቲያው ዛሬ ትንሽ ሻል ያለ ይመስለናል። ትቋቋማላችሁ ብሎ ቃል የገባልን የለም። ነፍሳችሁን መጀመሪያ እናድናለን ብሎ ነው ቃል የገቡልን። አሁን
አቶ መህዲ ጀማል በጮራ ወረዳ ኩምባቤ ቀበሌ ውስጥ የሚኖሩ አዛውንት ናቸው። ከቀናት በፊት የአካባቢው ነዋሪ መንግስት ላይ ያለውን ተቃውሞ አሰምቶ በሰላም ወደ ቤቱ ገብቶ እንደነበር ይገልጻሉ።
ከሌላ ወረዳ ነው ወደኛ ወረዳ የተዛመተው፣ ዳርዳር ላይ ያሉ ገጠር ከተሞች ማለት ነው። እና በትንሽ በተወሰኑ ቀበሌዎች ላይ ምንም በማይታወቅ መልክ ነው የሰው ቤት ዘረፋ፣ ሰው መጎዳዳ ተጀምረው። እኔ የምደብቀው ነገር የለም። በእውነት ልንገርሽ፣ እስከ ዛሬ ድረስ እኛ እንደዚህ አይነት ነገር ማንም ብሔረሰብ ከማንም ብሔረሰብ ጋር ተነካክቶ አያውቅም። ይህ ወረዳ በኦሮሚያ ውስጥ ትልቅ ተምሳሌ የሚሆን ከተማ፣ ኦሮሞ ከአማራ ተጋብቶ፣ ጉራጌው ከኦሮሞ ተጋብቶ፣ በሰርግ በሀዘን እንደ ምሳሌ ትልቅ ወረዳ አለ። ወደ ከሌላም ሰው ማጣራት ትችያለሽ። ትልቅ ምሳሌ ያለው አገር ነው። ትልቅ ቦታ ያለው አገር ነው። እንደ ምሳሌ ጮራ የሚወራ ወረዳ ነው። እንደዚህ አይነት ታሪክ ያለን ህዝቦች ነን። ይህ ቦታ እንደዚህ አይነት ባልታወቀ ኃይል በምንነቱ በማይታወቅ ሁኔታ የተከሰተብን የተፈጠረብን ነገር ነው እንጂ እኛ ከሌሎችም ጋር ስንከላከል የነበርን እንጂ እስከ ዛሬ ድረስ እንዲህ አይነት ነገር በወረዳችን ተከስቶም አያውቅም። ጉራጌ አለ፣ ደቡብ አለ፣ የሌለ የለም፣ ሁሉም አለ። አሁን የትግራይ ተወላጆች እኔ እንደ ምሳሌ ልውሰድሽ፣ ከእህቴ ልጅ ያገባለ፣ ከአማራ ያገባለ፣ ከጉራጌ ያገባለ፣ እንደዚህ ነን እኛ እዚህ ወረዳ ላይ በአብዛኛው እንደዚህ ነው። የለም ማንም ሰው ተነቃቅሎ ያለ የለም። በደንብ ነዋሪ አለ። እኛን ያሳደጉም ያሳደግናቸው አሉ። አሁንም ከጥንት ጀምሮ ከስላሴ ጀምሮ ማለት ነው።
አሁን በዚህ ምክንያት የተፈናቀሉትን ሰዎች ለማቋቋም እና ግጭቱን ሙሉ ለሙሉ ለማብረድ እርሳቸውን ጨምሮ የሀገር ሽማግሌዎች እየተረባረቡ መሆኑንም ይገልጻሉ።
አሁን የተፈናቀሉት ሰዎች እዚህ አዳራሽ አለ፣ የከተማው አዳራሽ 200 የሚሆኑ ሰዎች ናቸው። እነሱም እዚህ ቅርብ ቀበሌ ላይ ነው የመጡት። ያው ከኛ ትንሽ 20-25 ኪሎ ሜትር ከከተማው የሚርቅ ቦታ ላይ ነው ያሉት። ከዛ ነው የመጡት። እነሱን ደግሞ የማቋቋም ስራ እየተሰራ ነው። የክልላዊ መንግስቱ ከፍተኛ ባለስልጣኖችን መጥተው ዛሬም ደግሞ ስብሰባ ተካሂዶ የከተማው ነዋሪ ወጥቶ እነዚህን ሰዎች ተንከባክቦ ወደ ቦታው መልሰን ዝግጅት ላይ ነው ያለ ነው። በእኛ በኩል ያለው ነገር ይሄ ነው።
በዚህም ውይይት እያደረጉ መሆኑን አቶ መህዲ ጨምረው ተናግረዋል።
ማንኛውም ወጣቶቻችን የማያውቀውን መክረን የተሳሳተውን መልሰን እዚህ ላይ ደግሞ ወሬ የሚያጋንኑትን ኦሮሞ እንደዚህ እናደርገ አማራ እናደርገ ብሎ የሚያጋንኑትን የሚያፋጅ እነሱን ደግሞ መክረን ምን ጥሩ መስራት አለብን። ወጣቶቻችንም ተረድተውናል። ማንም ብሔረሰብ ከማንም ብሔረሰብ ሊለየው የሚችል ማንም ኃይል የለም። አንድም የአንዱ አሸናፊ ሊሆን አይችልም። እኔም መክረው ተከባብረን ተዋደን የድሮ ፍቅራችንን ይዘን በሰላም መኖር አለብን። ይሄ ነው ትልቁ ነገር። ይህም መክረው
የቡኖ በደሌ ዞንን የኮሚኒኬሽን ጉዳዮች ኃላፊ አቶ ላይኩን ተካልኝን ስለ ዛሬ ሁኔታ ጠይቄያቸው ነበር።
አሁን ባለንበት ሁኔታ በአምስቱም ወረዳዎች ላይ ይሄ ሁከት ጣጣሎና የተለያዩ ችግሮች ቁሞ ነው ያለው፣ ተረጋግቶ ነው ያለው። አሁን እየሰራን ያለ ነው፣ እኛም ከክልሉ መንግስት ጋርም ሆነ ከህዝባችን ጋር እየሰራን ያለ ነው። ይሄ እየተፈናቀለውን ህዝብ እንዴት ወደ ቀዬው መመለስ አለብን፣ የተከሰተው ችግር ደግሞ ቀጣይነት እንዳይኖረውና ህዝባችን ወደ ቀደመው ቦታው እንዲመለስ ለመስራት ስጋት ላይ ነው ያለ ነው። ዞሮ ዞሮ ግን ችግሩ አሁን በተባለው መልክ በማህበራዊ ሚዲያ አንዳንድ የሚለቀቁ ነገሮች አሉ። ይህንን ለማጣራት ደግሞ እንደኛ እንደ ዞናችንም አለ በሚባለው ስፍራ ላይ በትክክል መረጃ ወስደን ነው የምናነሳው። ስለዚህ አሁን በየትኛውም ወረዳ በአምስቱም ወረዳ በከተማም ማለት ነው በስድስተኛው በከተማውም ላይ በባለፈው ሳምንት ሲከሰት የነበረው ችግር እየተከሰተ እንዳልሆነ በእርግጠኝነት ማንሳት ይቻላል ማለት ነው።
በአሁኑ ሰዓት ግጭቱን ሙሉ ለሙሉ ለማስቆምና በየመጠለያ ላሉት የዕለት እርዳታ ለመስጠት ጥረት እየተደረገ መሆኑን ገልጸው በቀጣይ እንዴት ይቋቋሙ የሚለው ላይ ርብርብ እየተደረገ ነው ብለዋል።
Thank you.
አሁን ዜናዎቹ ወደሚተነተኑበት የሚስለት ክፍለ ጊዜ ተሸጋግረናል። መንግስት ጣቱን ከጠበንጃ ቃታ ላይ አንስቶ ለህዝብ ጥያቄ የተገቢውን ምላሽ ይስጥ ሲል የሰማያዊ ፓርቲ ጠየቀ። ገዢው ፓርቲ ኢህአደግም ስልጣኑን ለህዝብ እንዲያስረክብ አሳሰበ። ፓርቲው በመጪው እሁድ በዚህ ጉዳይ ላይ ከህዝብ ጋር እመክራለሁ ሲልም የአዳራሽ ውስጥ ስብሰባ ማዘጋጀቱን አስታውቋል። መለስካቸው አመሃ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ ከቅትር በኋላ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ የኢትዮጵያ ህዝብ አምባገነናዊ ስርዓቱ ስላንገሸገሸው ስርዓቱን ለማውገዝና ሰብአዊና ዴሞክራሲያዊ መብቱን ለማስከበር በተለያዩ የሀገሪቱ ክፍሎች የአደባባይ ተቃውሞ እያሰማ እንደሆነ ያስረዳል። በተለይም በኦሮሚያ ክልል በተለያዩ ዞኖች የተቃውሞ ሰልፎች እየተካሄዱ መሆናቸውን ያስታውሳል። ሰሞኑን በኢልባቦር በቡኖ በደሌ ዞን በተለያዩ ወረዳዎች የተደረጉ የተቃውሞ ሰልፎችን ተከትሎ በሰው ሕይወትና በንብረት ላይ የደረሰውን ጉዳትም አውግዟል። ለጥፋቱ ተጠያቂም የሥርዓቱ ካድሬዎች ስውር ቅስቀሳ ነው ሲል ይከሳል። አክሎም መንግሥት ለሚቀርቡ የሕዝብ ጥያቄዎች ተገቢ ምላሽ እንዲሰጥ መግለጫው ይጠይቃል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል።
በአሁኑ ወቅት የኦሮሚያ ተወላጆች ከሶማሌ ክልል በመፈናቀላቸው ምክንያት እጅግ ዘግናኝና ሰቅጣጭ የሕዝብ እልቂት የተነሳ በተፈጠረው ቀውስ መላው ኦሮሚያ እና የኢትዮጵያን ሕዝብ ያስቆጣ ጉዳይ በመሆኑ በየአካባቢው የሚነሱት ሕዝባዊ ተቃዋሚዎች ተገቢው ምላሽ የሚጠይቁ በመሆናቸው ገዢው መንግስት ጣቱን ከጠመንጃ ቃታ ላይ እንዲያነሳና ለሕዝብ ጥያቄ ተገቢውን ምላሽ እንዲሰጥ አጥብቀን እንጠይቃለን።
ዝቅ ብሎ መግለጫው መላው የኢትዮጵያ ሕዝብ በአገዛዙ ላይ ያለው ጥላቻ ከመቼውም ጊዜ በላይ እየጨመረ በመምጣቱ ኢህአዴግ ይህን ከግምት ውስጥ አስገብቶ የራሱን አወቃቀር በመገምገም ስልጣኑን ለሕዝብ ማስረከብ ይኖርበታል የሚል የጸና እምነት አለን ይላል የሰማያዊ መግለጫ። ይህን የፓርቲውን አቋም በጋዜጠኛ ጥያቄ ያብራሩት የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ናቸው።
የመጀመሪያው መሆን ያለበት የታሰሩ የፖለቲካ እስረኞች መፈታት አለባቸው። የህሊና እስረኞች መፈታት አለባቸው። ለፖለቲካው ፈቃደኛ መሆኑን የሚያሳይ ነው። መጀመሪያ ለድርድር ለውይይት ዝግጁ መሆኑን ያሳያል። ቀጥሎ በኢትዮጵያ ጉዳይ ያገባኛል የሚል ሁሉም ፖለቲካ ድርጅት ሀገር ውስጥም ያለ ውጭ ያለ በትጥቅ ትግልም እየታገለ ያለ ሁሉም ስለ ሀገራቸው ጉዳይ እንደሚያገባቸው ሪኮግናይዝ ማድረግ አለብን። ሁላችን አሸባሪ ነው፣ ጸረ ሰላም ነው፣ ኪራይ ሰብሳቢ ነው፣ እንደዚህ ሆናም ብለን በሀገሩ ጉዳይ የሚያገባውን ሁሉ ዜጋ ገፍተን ከዛ የዚህ ሀገር ባለቤት ማን ይሆናል? ሁላችንም የዚህ ሀገር ባለቤቶች ነን። የዚህ ሀገር ዜግነት መብታችን ይከበራል። ያን ጊዜ ሁሉንም ልክ እስረኞቹን ከፈቱ ፖለቲካ መሪዎቹን እና እስረኞቹን ከፈታን በኋላ ከዛ ለውይይት እንቀመጥ።
አቶ አበበ አካሉም ኢህአዴግ ሀገሪቱን ሊታደጋት የሚችለው በአንድ መንገድ ብቻ ነው ይላሉ።
ኢህአዴግ አሁን ያለውን የሀገሪቱን ተጨባጭ ሁኔታ ከግምት ውስጥ በማስገባት ስልጣኑን ለህዝብ ማስረከብ አለበት የሚል እምነት ነው ያለን። ምክንያቱም ራሱ ድርጅቱ ግንባሩ ራሱ የተሰነጠቀ እያለ እንዳለ የራሳቸው ልሂቃንም ጭምር እየተናገሩ ነው ያሉት። የፖለቲካ ተንታኞችም ይሄን በሚገባ እየነገሩ ነው ያሉት። አገሪቱ የከፋ ቀውስ ውስጥ ነው ያለችው። እንደምታውቁት ከዚህ ከዶላር መጨመር ጋር በተያያዘ ካሁኑ የኑሮ ውድነቱ ህዝቡን ጉሮሮውን አንቆት ይዟል። የስርዓቱ ከፍተኛ አመራሮች በተለይም በረኞቹ ተራ በተራ ቀስ እያሉ ከሚወጡ ለምን ስልጣኑን ለህዝብ አያስረክቡም? ትላንትና ህዝብ ነው የመረጠን ብለዋል። ደን አልቻልንም፣ የተፈጠረው ቀውስ አገሪቱን የሚበትን ነው። ስለዚህ ለዚች ሀገር የሚያስብ ከሆነ ያደግ እቺ ሀገር የነገው ትውልድ እንዲረከባት የሚፈልግ ከሆነ የግድ ስልጣናቸውን ማስረከብ መቻል ኢህአዴግ ለህዝብ ማስረከብ አለበት ስልጣኑ። የምርጫ ጊዜንም መጠበቅ የለበት። ምክንያቱም አገርን ከቀውስ የማዳኑ ጉዳይ የእያንዳንዱ ዜጋ ኃላፊነት ነው።
ሰማያዊ ፓርቲ ይህን ይበል እንጂ ኢህአዴግ አሁንም በጥልቅ ተሃድሶ ውስጥ እንደሚገኝና ህዝቡንም የዚህ ተሃድሶ አካል እያደረገው እንደሚሄድ ነው የሚገልጸው። ሰማያዊ ፓርቲ በጽሑፍ መግለጫው መጨረሻ ላይ እንዳመለከተው ጥቅምት 19 ቀን 2010 ዓ.ም አሁን አገሪቱ ያለችበት ሁኔታ በእጅጉ አሳስቦኛልና ከህዝብ ጋር ለመምከር በመብራት ኃይል አዳራሽ ቀጠሮ ይዣለሁ ሲል አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ በቀጣዩ ዘገባም እዚያው ኢትዮጵያ እንቆያለን። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዛሬ የኢትዮጵያ ቆይታቸው በጋምቤላ ዞን በሚገኙ መጠለያዎች የሰፈሩ የደቡብ ሱዳን ስደተኞችን ጎብኝተዋል። በአካባቢው ሀገሮች የጸጥታ ጉዳዮች ላይ ያተኮረ ጉብኝት ለማድረግ ወደ አፍሪካ ቀንድ የተጓዙት አምባሳደር ሄሊ ግጭቶች ተጨማሪ የጽንፈኛ መፈልፈያዎች እንዲፈጥሩ አንፈልግም ብለዋል። እስክንድር ፍሬው ዝርዝሩን ልኳል።
በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ወደ አፍሪካ ሲመጡ የመጀመሪያቸው ነው። በዘጠኙ ወራት የፕሬዝዳንት ዶናልድ ትራምፕ ቆይታም ወደ አህጉሪቱ የመጡ የመጀመሪያዋ ከፍተኛ ባለስልጣን ናቸው። እናም ጉብኝታቸው የትራምፕ አስተዳደር ከአፍሪካ አንጻር ስለሚከተለው ፖሊሲ የመጀመሪያውን ፍንጭ ይሰጣል ተብሎ ተጠብቋል። ዛሬ አምባሳደሯ በጋምቤላ ክልል በሚገኙ መጠለያዎች የሰፈሩ የደቡብ ሱዳን ስደተኞችን ጎብኝተዋል። አምባሳደር ሄሊ ትናንት ለጋዜጠኞች ሲናገሩ ለዚያች ሀገር ዜጎች መሰደድና ለተባባሰው ግጭት የደቡብ ሱዳንን መንግስት በእጅጉ ወቅሰዋል። በተለይ አገራቸው ለደቡብ ሱዳን የምትሰጠውን እርዳታ ታቋርጥ እንደሆነ ተጠይቀው የሰጡት ምላሽ በፕሬዝዳንት ሳልቫኪር ማያርዲት ላይ ያላቸውን አቋም ግልጽ ያደረገ ነው።
When you look at South Sudan, you have to really think hard before you pull US aid because President
United States ለደቡብ ሱዳን የምትሰጠውን እርዳታ ከማቋረጧ በፊት በጥንቃቄ ማሰብ ያስፈልጋል። ምክንያቱም ፕሬዝዳንት ኪር የዩናይትድ ስቴትስ እርዳታ ቢቋረጥ ደንታ አይሰጣቸውም። ህዝባቸው ቢሰቃይ አይገዳቸውም። የሚያሳስበን ይህ ነው። እርዳታውን ማቋረጥ ራሱም ቢሆን ለውጥ ያስገኝ አያስገኝ አናውቅም። ይህ የምንወያይበት ጉዳይ ነው። ፕሬዝዳንት ኪርን ነቅነቅ እንዲሉ የሚያደርጋቸው በትክክል ምን ሊሆን እንደሚችል እናያለን።
መንግስታት ዜጎቻቸውን ችላ ማለት እንደሌለባቸው የተናገሩት አምባሳደሯ በዚያ ምክንያት የሚመጡ ግጭቶች ለሽብርተኞች መፈልፈያ እንደሚሆኑና አገራቸውም ያን እንደማትፈልግ አብራርተዋል።
It's not just in Africa. Around the world what we have seen is when a country doesn't take care of its people, conflict follows.
በአፍሪካ ብቻ ሳይሆን በዓለም ዙሪያ የምናስተውለው አንዲት ሀገር ለህዝቦቿ የማታስብ ከሆነ ግጭቶች ይከተላሉ። ስለዚህ ሰብአዊ ሁኔታም ይሁን ድምጻቸው እንዲሰማ መጠየቅም ይሁን ለመሰረታዊ አገልግሎቶች አቅርቦት እንዲኖራቸው ማድረግ በጣም አስፈላጊ ናቸው። እናም የደቡብ ሱዳንን ሁኔታ ስትመለከቱ የሰብአዊ ፍላጎት አቅርቦት ሲነፈግ የቀጠለውን ግጭት ማየት፣ ህዝቡን ችላ ያለ መንግስትን ማየት ወደ ግጭት ያመራል። ያ ሁኔታም ሲባባስ እያየን ነው።
And what happens is when that conflict hits, it also becomes a breeding ground for extremist groups. And that's what we
ያ ግጭት ሲከሰት ታዲያ ለጽንፈኛ ኃይሎች መቀፍቀፊያ ይሆናል። ያ ደግሞ የማንፈልገው ሁኔታ ነው። ሽብርተኝነትን ለማሸነፍ፣ ቦኮ ሐራምን ለማሳደድ፣ ለውጥ የሚያመጡ ተግባራትን ለማከናወን ከአፍሪካ ህብረት ጋር በአጋርነት እየሰራን ነው። ማየት የምንፈልገው ይህ እንዲሆን የሚያመቻቹ ተጨማሪ የሽብርተኛ መፈልፈያዎችን ነው። እናም ከነርሱ ጋራ በአጋርነት ለመስራት ፈቃደኞች ነን።
ትናንት አዲስ አበባ የገቡት አምባሳደር ኒኪ ሄሊ በመጀመሪያ ቀን ቆይታቸው ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋርም ተገናኝተው ተወያይተዋል። ይህ ውይይትም በአካባቢው የሰላምና የጸጥታ ጉዳዮች በተለይም በደቡብ ሱዳንና በኮንጎ ዲሞክራቲክ ሪፐብሊክ ባሉ ሁኔታዎች ላይ ማተኮሩን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባሰራጨው መግለጫ አስታውቋል። ጠንካራ ተቋማትና ነጻ ማህበረሰብ በመፍጠር በኢትዮጵያ ተጨማሪ እድገት ማስመዝገብና ረጅም ጊዜ የቆየውን ሰላምና መረጋጋት ማስቀጠል በውይይቱ ከተነሱ ነጥቦች መካከል መሆናቸውንም አመልክቷል። የአምባሳደር ሄሊን የትዊተር ገጽ የጠቀሰው አፍሪካ ኒውስ እንዳለው ደግሞ ከጠቅላይ ሚኒስትሩ ጋር የተደረገው ውይይት በሰብአዊ መብት ጉዳዮች ላይ ማተኩሯል። ውይይቱ በሰብአዊ መብትና የኢትዮጵያ ወጣቶች ድምጽ በሚሰማበት ሁኔታ ላይም አተኩሯል ነው ያለው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከቀናት በፊት ባወጣው መግለጫ መንግስት ሐሳብን በነጻነት መግለጽን እንዲፈቅድ እናበረታታለን ብሏል። በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ ለተገደሉ ሰዎች ተጠያቂዎቹን የሚለይ ግልጽ ምርመራ እንደሚያስፈልግም መጠቆሙ ይታወሳል። ሶማሊያን በተመለከተም በዚያ ለሚገኙ የሰላም አስከባሪ ኃይሎች አገራቸው የምታደርገውን ድጋፍ መቀጠሏን ነው ኒኪ ሄሊ ለጋዜጠኞች አስረዱት።
We have always given a lot of support to AMISOM. We have also worked on counter-terrorism efforts.
ለአፍሪካ ህብረት የሶማሊያ የሰላም ማስከበር ተልእኮ አሚሶም ሁልጊዜም ከፍተኛ ድጋፍ እያደረግን ነው። ከሁሉም አጋሮቻችን ጋር በጸረ ሽብር ጥረታችን እየሰራን ነው። በዚህ ስራችን እንቀጥላለን። ሽብርተኞችን በየትም ስፍራ መዋጋታችን እጅግ አስፈላጊ ይመስለኛል። በተለይም የአፍሪካ ወጣቶች ወደ እነዚህ ጽንፈኛ ቡድኖች እንዳይሳቡ እድሎችን መፍጠራችንን የሚውሉባቸውን ጥሩ ሁኔታዎችን ማመቻቸታችንን ማረጋገጥ አለብን።
በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በነገው ዕለት ወደ ደቡብ ሱዳን እንደሚያመሩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ ወደ ኒጀር ጉዳይ እናመራለን። ኒጀር ውስጥ በታጣቂዎች የተገደለው የዩናይትድ ስቴትስ ልዩ ኃይል አባል የአምሳ አለቃ ላ ዴቪድ ጆንሰን አስከሬን ዘግይቶ የተገኘው ሌሎች ባልደረቦቹ ተኩሱ እየበረታ ሲሄድ ሲያፈገፍጉ፣ እሱ ግን በውጊያው ግንባር መስመር ላይ ስለቆየ ነው ሲሉ አንድ የኒጀር መንግስት ባለስልጣን ተናገሩ። የቀድሞ የሽምቅ ተዋጊው የቱዋረግ አዛዥ የነበሩት አሁን የኒጀር መንግስት ከፍተኛ ባለስልጣን ሬሻ አግቦይላ ለቪኦኤ በሰጡት ቃል ጆንሰን የተገደለው የዩናይትድ ስቴትስና የኒጀር ኃይሎች የቅኝት ስምሪት በጀመሩበት በዚያው ቦታ ላይ ነው ብለዋል። የዩናይትድ ስቴትስ የጦር ሰራዊት ልዩ ኃይል አባሉ የላ ዴቪድ ባለቤት ጉድ ሞርኒንግ አሜሪካ ለተባለው የኤቢሲ ቴሌቪዥን ፕሮግራም ትላንት ሰኞ በሰጡት ቃል ባለቤቴ እንዴትና የት እንደተገደለ የደረሰኝ መረጃ የለም ብለዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ዝላቲካ ሆክ ኒጀር ውስጥ የተፈጠረውን ሕይወት ያጠፋ ጥቃት አስመልክቶ በርካታ መልስ ያላገኙ ጥያቄዎች መኖራቸውን ጠቅሳ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የሃምሳ አለቃ ላዴቪድ ጆንሰን ባለቤት ሜይሻ ጆንሰን ባለቤታቸው ደቡብ ምዕራብ ኒጀር ቶንጎ ቶንጎ ቀበሌ አቅራቢያ ስለሞቱበት አኳኋን ብዙ ጥያቄዎች አሏቸው።
Why it took them 48 hours to find my husband? Why couldn't I see my husband? I don't know what's in that box. It could be empty for all I know.
ባሌ ለማግኘት ለምን 48 ሰዓት ወሰደባቸው? ለምንድን ነው አስክሬኑን የማያሳዩኝ? የአስክሬን ሳጥን ውስጥ ምን እንዳለ አላውቅም። ባዶ ሊሆንም ይችላል እኮ።
አራቱ የዩናይትድ ስቴትስ የጦር ሰራዊት ልዩ ኃይል አባላት ስለተገደሉበት ሁኔታና ጉዳዩን ለማጣራት ለምን ይህን ያህል ጊዜ እንደወሰደ የጠየቁ አንዳንድ የዩናይትድ ስቴትስ ኮንግረስ አባላትም አሉ። ከዩናይትድ ስቴትስ ከፍተኛ ወታደራዊ ባለስልጣናት አንዱ ጀነራል ጆሴፍ ዳንፎርድ ትናንት በሰጡት ቃል ምርመራው እንደቀጠለ አስታውቀዋል።
We're trying to balance the need to do this quickly with the need to make sure that it's accurate and I think
በፍጥነት ማከናወን ያስፈልጋል። የሆነውን በትክክል ማረጋገጥም ያስፈልጋል። ሁለቱን ሚዛናዊ በሆነ መንገድ ይዘን በማጣራት ማረጋገጥም አለብን። እንደውነቱ ከሆነ ደግሞ በዚህ ሂደት ብንሳሳት እንኳን ሐቁን ለማግኘት በሚናደርገው ጥረት ሳቢያ ነው።
ጀነራል ጆሴፍ ዳንፎርድ የዩናይትድ ስቴትስ የጦር ኃይሎች ጠቅላይ ኤታማዦር ሹም ናቸው። ግሪን በረትስ በመባል የሚታወቀው ልዩ ኃይል 12 አባላትና ወደ 30 የሚጠጉ የኒጀር ወታደሮች 50 ከሚሆኑ ታጣቂዎች ነው የደፈጣ ጥቃት የተከፈተባቸው። ከቅኝት ተልእኮ እንደተመለሱ ነበርና ታጣቂ ያጋጥመናል ብለው ባልጠበቁበት ሁኔታ በድንገት ተኩስ እንደተከፈተባቸው ነው ጀነራሉ ያስረዱት።
During a firefight, two US soldiers were wounded and evacuated by French air to Niamey.
በተኩስ ልውውጡ ሁለት የዩናይትድ ስቴትስ ወታደሮች ቆስለው የፈረንሳይ የአየር ኃይል ወደ ኒያሜ ወሰዷቸው። ይሄ ደግሞ የተከናወነው ለዚያ እንቅስቃሴ የተዘጋጀውን ጉዳተኞችን የማውጣት እቅድ በተከተለ መንገድ ነው። ግዳጅ ላይ የተገደሉ ሶስት የዩናይትድ ስቴትስ ወታደሮች አስከሬኖች ጥቅምት 4 ምሽት ወጥተዋል። በዚያን ጊዜ 50 አለቃ ላ ዴቪድ ጆንሰን አልተገኘም ነበር። ጥቅምት 6 አስከሬኑ ተገኘ። ከዚያም እንዲወጣ ተደረገ።
የ50 አለቃ ጆንሰን አስከሬን እስኪገኝ የዩናይትድ ስቴትስ የፈረንሳይና የኒጀር ኃይሎች በዚያው አካባቢ ነበሩ ያሉት ጀነራል ዳንፎርድ ወታደሩን ጦሩ ትቶት ሄዶ ሊሆን ይችላል የሚባለውን በተዘዋዋሪ አስተባብለዋል። ቪኦኤ ከአንድ ከፍተኛ ባለስልጣን ባገኘው መረጃ መሰረት ወታደሩ ለዴቪድ ጆንሰን ሌሎቹ ባልደረቦቹ ሲያፈገፍጉ ግንባሩ ላይ እስከ መጨረሻው ቆይቷል። ጀነራል ዶንፎርድ በበኩላቸው ጆንሰን ከሌሎቹ ጓዶቹ እንዴት ተነጥሎ ሊለያይ እንደቻለና ሌሎቹንም ድንገቱን የተመለከቱ ጉዳዮች ምርመራ እያደረግንባቸው ነው ብለዋል። በተጨማሪም ስለ ኒጀሩ ጥቃት
በቂ መረጃ አልተሰጠም ብለው ሪፑብሊካንና ዲሞክራት የምክር ቤት አባላት በመከላከያ ሚኒስቴርና በዋይት ሀውስ ላይ ለሰነዘሯቸው ነቀፋዎች የጦር ኃይሎች አዛዡ ምላሽ ሰጥተዋል።
If the Congress doesn't believe that they're getting sufficient information, then I need to
ምክር ቤቱ አባላት በቂ መረጃ አላገኘንም ብለው የሚያምኑ ከሆነ መረጃውን እንዲያገኙ ጥረቴን በጥፍ ማሳደግ ይኖርብኛል።
ኒጀርን ከማሊ ጋር በሚያዋስናት ድንበር ላይ ስለደረሰው የደፈጣ ጥቃት እስካሁን ኃላፊነት የወሰደ ወገን የለም። የዩናይትድ ስቴትስ ባለስልጣናት ግን በትናንሽ የጦር መሳሪያዎችና በሮኬት በሚወነጨፉ ፈንጂዎች ጥቃቱን ያደረሰው ራሱን የእስልምና መንግስት ብሎ ከሚጠራው ቡድን ጋር ግንኙነት ያለው በአካባቢው የሚንቀሳቀስ ቡድን ሳይሆን አልቀርም ብለው ጠርጥረዋል።
አድማጮች የምትከታተሉት በ19 እና በ2 ሜትር ባንዶችና በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን። አሁን ወደ ቀዳሚው የምሽት ቅንብር እናልፋለን።
ኢትዮጵያ ላለፉት 4 ዓመታት ከልጅነት ልምሻ ነጻ መሆኗን አስታውቃለች። በዚህ ዓመት በመላው ዓመት የታየው የፖሊዮ አጋጣሚ 11 ብቻ መሆኑም ተገልጿል። ዛሬ የዓለም የፖሊዮ ቀን በመላው ዓለም ታስቦ ውሏል። ሰለሞን አባተ ተከታዩን አዘጋጅቷል።
የዛሬ 30 ዓመት አካባቢ በቀን 1000 ሕፃናት በዓለም ዙሪያ በፖሊዮ ወይም በልጅነት ልምሻ ምክንያት የአካል ጉዳት ይደርስባቸው ነበር። በእነዚህ ያለፉ ዓመታት ውስጥ የተደረገው ዓለም አቀፍ መረባረብ የሚያነቃቃና የሚያበረታ ውጤት ቢያስገኝም ድል የማብሰሪያ የመፈንደቂያ ጊዜ እንዳልሆነ በትግል ውስጥ ያሉ ይናገራሉ። በዚህ ዓመት ከፖሊዮ ጸድተናል ወይም አልታየብንም ብለው ለማወጅ ያልታደሉ 2 አገሮች አሉ፣ አፍጋኒስታንና ፓኪስታን። በዓለም አቀፍ ደረጃም እየተካሄደ ያለው ጥረት ግዙፍ መሆኑን የሮታሪ ኢንተርናሽናል ባልደረባዋ ካሮል ፓንዳክ ተናግረዋል። በየከተማውና በየገጠሩ በየቀኑ ሕፃናትን ለመከተብ የሚንከራተቱ የሚደክሙ በመቶ ሺዎች የሚቆጠሩ የግንባር መስመር ተፋላሚዎች አሉ። የልጅነት ልምሻን አቁመናል ከሚሉ ሀገሮች አንዷ የሆነችው ኢትዮጵያ የዛሬውን የዓለም የፖሊዮ ቀን በሁለት መሠረቶች ላይ ቆማ ማሰቧን በጤና ጥበቃ ሚኒስቴር የፖሊዮ መርሃ ግብር አስተባባሪው አቶ ጌትነት ባይህ ማምሻውን አጫውተውኛል።
ኢትዮጵያ ውስጥ ዛሬ ዓለም አቀፍ የልጅነት ልምሻ ወይም ደግሞ የፖሊዮ ቀን የተከበረው በሁለት አይነት አከባበር ነው። አንደኛው ኢትዮጵያ እንግዲህ ላለፉት 3 ዓመት ከ8 ወር አካባቢ ወይም 9 ወር አካባቢ የሚሆን የፖሊዮ ወይም የልጅነት ልምሻ ነጻ ነች። እስካሁን ድረስ ከጃንዋሪ 2014 ጀምሮ ማለት ነው፣ ምንም አይነት ኬዝ የለም።
ከታህሳስ 2007 ዓመተ ምህረት ጀምሮ ማለት ነው። በኢትዮጵያ
ከታህሳስ 2007 ዓመተ ምህረት ጀምሮ ምንም አይነት የፖሊዮ ክስተት ወይም ደግሞ የፖሊዮ ወረርሽኝ በኢትዮጵያ ውስጥ የለም። ይሄ እንግዲህ ከዛን ጊዜ ጀምሮ ማለት ነው፣ ወረርሽኙ ከተከሰተበት ጊዜ ጀምሮ የነበረው ምላሽ በአጠቃላይ በመንግስትም፣ በአጋር ድርጅቶችም፣ በማህበረሰቡም፣ በሚዲያ አካላትም ሲሰራ የነበረው ስራ በጣም ጥሩ ስኬትና ትልቅ የሆነ አስተዋጽኦ እንዳለው ባለፈው በሰኔ ወር ማለት ነው 2009 ዓ.ም የአፍሪካ የፖሊዮ ነጻ የማወጅ ወይም ደግሞ አፍሪካ ሪጂናል ሰርቲፊኬሽን ኮሚሽን የሚባል ኮሚሽን አለ። እሱ እውቅና ሰጥቶታል። ይህም የኢትዮጵያን የፖሊዮ ነጻ መሆኗና እስካሁን ድረስ የተሰራው ስራ ደግሞ ትልቅ አስተዋጽኦ እንዳደረገ ማለት ነው።
ስለዚህ
አንደኛ ይሄ አገሪቱ ከበሽታው ነጻ መሆኗን አንድ ያከበርንበት ነው። ሁለተኛ ደግሞ በተመሳሳይ እንደዚህም ሁሉም በዓለም ደረጃ የበሽታውን የማስወገድ ከምድረገጽ የማጥፋት ወይም ኢራዲኬት የማድረግ ለአምስተኛ ጊዜ ያከበርነው ቀን ነው ማለት ነው በዛሬው ነው።
ስለዚህ በእነዚህ ባለፉት 4 ዓመታት ውስጥ አንድም ሕፃን የፖሊዮ አጋጣሚ አልታየበትም ኢትዮጵያ ውስጥ ማለት ነው።
አዎ።
ይሄ በስደት ወደ ኢትዮጵያ የገቡ በመጠለያ ሰፈሮች ውስጥ ያሉ የአካባቢው ሀገሮች ሰዎችንም ይጨምራል ወይስ ኢትዮጵያውያንን ብቻ የሚመለከት ነው?
ይሄ እንደ አጠቃላይ እንደ ሀገር ነው። አሁን እያልኩ ያለው ነጻ መሆኑ ሀገሪቱ እንደ ሀገር ነው እና አሁን በስደተኞች አካባቢም ቦርደር ወይ ደግሞ
በወሰን አካባቢዎች አሁን
እነሱ አካባቢ ያሉትንም ማህበረሰቦችን የሚጨምር ነው።
ከዚህ በፊት
ከጎረቤት ሀገሮች የሚመጡ ማህበረሰቦችን በሙሉ የክትባት አገልግሎት ስለሚያገኙ ማለት ነው።
ከዚህ በፊት የዛሬ 3 ዓመት አካባቢ ከሶማሊያ በተሰደዱ ሰዎች መጠለያ ሰፈሮች ውስጥ የተወሰኑ አጋጣሚዎች እንደነበሩ፣ ኬንያ ውስጥ እንደዚሁ አይነት ሁኔታ በተለይ እዚህ አዋሳኝ በሆኑ በኢትዮጵያ በሶማሊያና በኬንያ አዋሳኝ አካባቢዎች ላይ 2 ወይም 3 አጋጣሚዎች እንደነበሩ ሲዘገብ ነበረ። እና ይሄ ሁሉ ግምት ውስጥ ገብቶ ነው ማለት ነው ኢትዮጵያ ከፖሊዮ ነጻ ነች
ሙሉ? አዎ ትክክል ነው። አንዳንድ ወሬዎች አሉ፣ ሩመርስ የምንላቸው ማለት ነው። እሳቸው የማይታወቅ መረጃዎች አሉ። ግን በደንብ ሲጠና ፍተሻ ሲደረግ ያው ፖሊዮ እንዳልሆነ ወይም የልጅነት ኢንፌክሽን እንዳልሆነ ነው የተረጋገጠው።
ለመሆኑ እነማን ናቸው በዚህ እንቅስቃሴ ውስጥ እየተሳተፉ ያሉት?
በዋናነት የሚያስተባብረው የጤና ጥበቃ ሚኒስቴር እንደ መንግስት የሚያስተባብር አካል ነው። ከዛ ውጭ ደግሞ በዓለም አቀፍ ደረጃ የፖሊዮ በሽታን የማጥፋት የጋራ ጥምረት አሉ። የጋራ ጥምረት ንቅናቄ የሚያደርጉ ማለት ነው። ለምሳሌ እንደ ሮታሪ ኢንተርናሽናል፣ የዓለም ጤና ጥበቃ ድርጅት፣ በተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት የሚባላል ዩኒሴፍ ኮር ግሩፕ የሚባላል፣ እንደዚህም ደግሞ ገንዘብ ወይም ደግሞ ያው ገንዘብ በመስጠት እነ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን፣ የአሜሪካ መንግስት፣ እነ ዩኤስአይዲ የሚባሉት ሲዲሲ ሴንተር ፎር ዲዚዝ ኮንትሮል የሚባሉት እነዚህ በዋናነት በዚህ በማጥፋት ዘመቻው ላይ የሚሳተፉ አጋር አካላት ናቸው።
ለመሆኑ አቶ ጌትነት ህብረተሰቡ ምን ያህል ነው ስለ ፖሊዮ ያለው እውቀት ተሳትፎ?
እንግዲህ በኢትዮጵያ የወረርሽኙ ለመጨረሻ ጊዜ 2005 ዓ.ም አካባቢ ከተከሰተበት ጊዜ ጀምሮ የተለያዩ የማህበረሰብ ንቅናቄዎችን ስንሰራ ነበር። አንደኛው በመገናኛ ብዙሀን የምንሰራቸው የማህበረሰብ ንቅናቄ ስራዎች አሉ። ብሔራዊ የቴሌቪዥን የሬዲዮ ድርጅቶች እንዲሁም ደግሞ በክልል ደረጃ በተለያዩ ቋንቋዎች ማለት ነው፣ ክልልን መሰረት ባደረጉ ቋንቋዎች የማህበረሰብ ንቅናቄ ስንሰራ ነበረ። ከዛ ውጭ ደግሞ እነዚህ ማህበረሰብ አቀፍ የሚባሉ የመገናኛ የተግባቦት ስልቶች ማለት ነው። ለምሳሌ የጤና ኤክስቴንሽን መርሃ ግብር አለ፣ እንደ ሀገር አቀፍ ደረጃ የሚሰራ የጤና ኤክስቴንሽን ሰራተኞች አሉ፣ በቀበሌ ደረጃ የሚሰሩ እነዚህ የጤና ኤክስቴንሽን ሰራተኞች ቤት ለቤት በሚሄዱበት ሰዓት ማህበረሰቡን ማለት ነው ማንኛውንም አንድ ሰው በልጅነት ልንቻው በፖሊዮ ሲጠቃ ያሳያቸው የሚችላቸው ምልክቶች ማህበረሰቡን በመንገር ወዲያውኑ ወደ ጤና ድርጅት ወደ አቅራቢያቸው በሚገኝ የጤና ድርጅት ሪፖርት እንዲያደርግና እንዲነግሩ፣ እንደዚሁም ደግሞ የጤና ልማት ሰራዊት የሚባል አንድ ትስስር በማህበረሰብ አቀፍ ደረጃ 1-5 ትስስር የእነሱ መሪዎችን በደንብ ተነግሯቸው ይህ አይነት ኬዝ በአካባቢያቸው ከተገኘ ወዲያውኑ ሪፖርት እንዲያደርጉና ፈርዘር የሆነ ኢንቨስቲጌሽን እንዲሰራ
ተጨማሪ ፍተሻ
ነበረ ማለት ነው።
በዓለም አቀፍ ደረጃ ያለው ፈተና አንድም ሕፃን በፖሊዮ አለመያዙን ማረጋገጥና ያንን ሁኔታ ለ3 ዓመታት ጠብቆ ማቆየት መሆኑን የዓለም የጤና ድርጅቷ ፍላቪያ ቡስትሬዮ ለቪኦኤ ገልጸዋል።
We need to maintain a strong surveillance to make sure we detect every single case.
ህብረተሰቡ እያንዳንዷን ምልክት ወዲያው መጠቆም በሚያስችለው ሁኔታ ማዘጋጀትና የቅርብና ጠንካራ ቅኝት ማካሄድ ፖሊዮን እስከ ወዲያኛው ለመጨረስ ቁልፍ ስራ ነው። የፍጻሜው ሩጫ ከዋናውም ዘመቻ እጅግ የከበደ ነው የሚሉ ባለሙያዎችና የሥራ ኃላፊዎች ብዙ ናቸው። መንግሥታትና ዓለም አቀፍ አጋሮች ጥንካሬያቸውንና ቃላቸውን ቁርጠኝነታቸውን ጠብቀው ሳይዘናጉ መቀጠል ይጠበቅባቸዋል። አላለቀም ገና። የዘንድሮው ዘመቻ መርህ ነው፣ እጅ ማውረድ ፊት ማዞር አይቻልም። ቢከሽፍና ቢያገረሽ ከቀደመው የሚመጣው ይብሳልና።
ሐኪሞን ይጠይቁ ይቀጥላል።
ሐኪሞን ይጠይቁ በምሽቱ በገዳይነቱ ከቀዳሚዎቹ ረድፍ ከሚሰለፉት የካንሰር ህመም አይነቶች አንዱ በሆነው የትልቁ አንጀት ካንሰር በእንግሊዝኛው የኮሎን ካንሰር ምንነት ምርመራና ሕክምና ዙሪያ የተጀመረ ቃለ ምልልስ ሁለተኛ ክፍል ነው። እንግዳችን ዶክተር ዳንኤል ሽብሩ በዚህ በዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት የሳክራሜንቶ ከተማ ካይዘር ፐርማነንቴ የተባለው የግል ሕክምና ተቋም የጠቅላላ ቀዶ ሕክምናና እንዲሁም የአንጀት ካንሰር ቀዶ ሐኪምና መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ዶክተር ዳንኤል ቀደም ብሎ ያኗኗር ዘይቤን ስለመቀየር ተናግረዋል። አመጋገብና መጠጥ የሚያበዙ ሰዎች ለዚህ አጋላጭነቱን ገልጸዋል። ሌሎች ለምሳሌ ሲጋራ ማጤስ ተጨማሪ አጋላጭ ሊሆን ይችላል።
አዎ፣ ሳይንሱ የሚጠቁመው ሲጋራ ማጨስ፣ አይ ስጋ መብላት፣ ፕሮሰስ ያልሆኑ የተለያዩ ኢንሳውስኖች ለም እነኚህ ግን የካንሰር የማምጣት እንትናቸው በሳይንስ በጣም የተረጋገጠ አይደለም። ግን መቀነሱ እነኚህንም አይጠፋም። ባጭሩ
ትኩስ የታረደ እንስሳ ቀይ ስጋን መብላት ነው እያሉ ያሉት
ትክክል። ቀይ ስጋ መብላት በፊቱ እንዳሰብነው የትልቅ አንጀት ካንሰር እንደ ፕሮሰስ እንደሆኑ በፋብሪካ ታሽገው የሚሉ አይነት ስጋዎች ይህን ያህል አስተዋጽኦ ከፍ ያላል አይደለም። በጥናቱ እንደምናየው ከሆነ ግን እሱንም መቼት መቀነሱ የሚከፋ ነገር አይደለም። ታም ለሌላ በሽታዎች እንግዲህ ይዳረጋላ ስጋት ይበዛ እንደነ ደም ብዛትና ሪህ የመሳሰሉ በሽታዎች። ስለዚህ እሱ መቀነስ ጥሩ ነው። ሲጃራም ይህን ያህል የተረጋገጠ አስተዋጽኦ የለውም። ግን ያ ሲጃራ ማቆም ጥቅሙ ብዙ ነው እንደምናውቀው፣ ከአንጀትም በላይ የሰፋ ነው ጥቅሙ። ሌላው ደግሞ ይሄ ትንሽዬ ሚሊግራም አስፕሪን ልክ የደም መዘዋወርና የልብ በሽታዎች እንደሚከላከለው እጅ 81 ወይ 75 ሚሊግራም አስፕሪን የልቅ አንጀት ካንሰር ላይም መከላከል አስተዋጽኦ አላት። ግን አስፕሪን ያው እንደምታውቀው መድኃኒት ነው፣ ሳይድ ኢፌክት አለው። በተለይ አንድ ሰው የጨጓራና የአልሰር በሽታ ካለበት ይህንን መድኃኒት መውሰድ አይችልም። ሌላ ትልቁ መከላከያ ነገር ከሁሉም በላይ ምግብ ነው እንዳለው። ከዛ ውስጥ ከምግቦች ውስጥ የፋይበር የሚባል ንጥረ ነገር አለ። ከ30 እስከ 35 ግራም የሚሆን ፋይበር መብላት ዳር አለበት። አትክልት፣ ጥራጥሬ፣ የተለያዩ የጥራጥሬ አይነት እንደነ ተልባ፣ እንደነ በሶ፣ ሌላም እህልና የቅጠላቅጠል ዘሮች ናቸው የዚህ የፋይበር ምንጮች። ስለዚህ እነሱን መብላት ጥቅሙ አንዱ እዚህ ላይ ነው። ታዳጊ ዓለም ላይ ከተማ ውስጥም በአሁኑ ሰዓት እነኚህ ነገሮች ማግኘት ከባድ እየሆነ ነው እና እንዴት ነው የምናገኘው በቀላሉ መንገድ ለሚለው ጥያቄ ቀላሉ መንገድ ይገዛሉ። በየሱቅ ነገሮች አሉ እነኚህ ነገሮች የያዙ። ፓውደሩን በጥብጦ በውሃ መጠጣት አንዱ አማራጭ ነው። 35 ግራም የሚያስፈልገውን የፋይበር መጠን እንዲጨምርና
ምግብ ውስጥ ከሚገኘው ጋር እንዲሟላ ይረዳል። በየዕለቱ ማግኘት ያለበትን አንድ ሰው
እንዲሟላ ይረዳል። ኢትዮጵያ ውስጥ ደግሞ ይሄ ነገር የማይገኝ ከሆነ ተልባ፣ ያ ተልባ ጥሬውን ማለት ነው ሳይቆላ፣ በሶ የመሰሉት ነገሮች እነኝ ነገሮች የፋይበሩን ነገር ሊያሟሉ ይችላሉ።
ዶክተር ዳንኤል ይሄ ህመም መኖሩ በምርመራ ከተረጋገጠስ በኋላ አንድ ሰው ምን አይነት አማራጮች አሉት? በእድሜ ልዩነት ውስጥም የህክምናዎቹ አማራጮች ይለያዩ ከሆነ በልማት በገፉ ሀገሮችና ኢትዮጵያን ጨምሮ ባሉት አገሮች ውስጥ ያለውን ሁኔታም ከግምት አስገብተዋል። ህክምናውም ላይ አማራጮቹን የሚገድቡ ነገሮች ካሉ ምን ይመስላል ህክምናው በአጠቃላይ?
ሰው ጥያቄ ነው በጣም አሉላ። እሱ አንድ ሰው እንግዲህ በዚህ ምርመራ ላይ የምናደርገው ምርመራ እኒህ ነገሮች ስር ሳይሰድ ካንሰሩን ለመያዝ ነው እና አንድ ሰው ስለኛ ሆኖ ይሄ ነገር ስር ሳይዝ ተገኘና ካንሰር የሚለው ህመም አለብህ ወይ አለብሽ ከተባለ እንደ ማንኛውም የሰው ልጅ አካል 80% ካንሰር አይነቶች መድኃኒቱ የቀዶ ጥገና ህክምና ነው እና ትልቁ አንጀትም በዚህ የተለየ አይደለም። አንድ ሰው ካለበት እና በተለያዩ ጥናቶች በኤክስሬ በምን መርምረን ይሄ ካንሰር ስር ያልሰደደ ወይም ወደ ሌላ አካላት ያልተሰራጨ መሆኑን ካረጋገጥን በኋላ ለዚህ በሽታ መድኃኒቱ የቀዶ ጥገና ህክምና ነው። በቀዶ ጥገና ስፔሻላይዝ በሚያደርግ ሐኪም ጋር ተኬዶ ይከናወናል። እንግዲህ አከናወኑ ዘዴዎች ብዙ ናቸው በአሁኑ ሰዓት። ግን ዞሮ ዞሮ መሳሪያዎች ይቀያየሩ እንደሆን ነው እንጂ ገበ ያቀያየሩ። ስለዚህ አንድ ሰው የሚያምነው የሚያውቀው የተጠቆሙ ሐኪም ጋር ሄዶ ይሄን የቀዶ ጥገና ነገር ማከናወን ይኖርበታል ማለት ነው። ከዛ በኋላ ደግሞ የፓቶሎጂ ስፔሻሊስት ሐኪሞች ነገሩን የወጣውን ካንሰር መርምረው ለካንሰሩ ደረጃ ይመድቡለታል። ሁሉም አይነት የሰው ልጅን የሚካንሰር ከሰርጀሪ ከወጣ በኋላ 4 ደረጃ ነው የሚሰጠው። ደረጃ ወይንም ስቴጅ 1 እስከ ስቴጅ 4 ከደረጃ 1 እስከ ደረጃ 4
ቀዶ ህክምና ከተደረገለት በኋላ
ትክክል። ምክንያቱም አንዳንድ ካንሰሮች ደረጃቸው ከፍ ያለ ከሆነ ማለት 3 ወይ 4 ኪሞቴራፒ ወይንም የጨረር የመሳሰሉ ተጨማሪ መድኃኒቶች ያስፈልጉት ይችላሉ ማለት ነው። ግን ደረጃው 1 እና 2 ከሆነ ቀዶ ጥገናው ብቻ በቂ ይሆናል ማለት ነው። ለዛ ለሰው
የመዳን እድሎቹም ከደረጃው ጋር ሊገናኙ ይችላሉ። አንደኛና ሁለተኛ ደረጃ ላይ ቢገኝ በቀዶ ህክምና የመዳን እድሉ በመትዮሽ የሚገለጽ ነገር አለው? አጠቃላይስ ከዚህ የኮለን ወይም የአንጀት ካንሰር የመዳን እድል ምን ያህል ነው?
አዎ፣ በጣም ከፍ ያለ ነው። ምክንያቱም መከላከያ ቀድሞ የመያዝ መንገዱም ስላለን፣ ከተያዘ በኋላም ካልተሰራጨ ወደ ሌላ አካል በገና አቅሙ ስላለን የመዳን እድሉ በጣም ሰፋ ያለ ነው። ደረጃ ነው የሚወስነው። አንደኛ ደረጃ ኮለን ካንሰር 90% በላይ የሚሆኑት ህሙማኖች ይድናል ከቀዶ ጥገና በኋላ አለምንም ተጨማሪ ህክምና። ደረጃ 2 ወይም ስቴጅ 2 ደግሞ 80% በላይ ከዛ በኋላ እንግዲህ ያው ስቴጅ 3 ትገባ ይቀንሳል የመኖር ድሉ ከአምስት አመት ወዲያም ነው እንግዲህ አምስት አመት ምን ለክ አንተ ካንሰር ዳና አልዳን ለምትያገ አምስት አመት የመኖር ድሉ አንድ ሰው ደረጃ 3 ተገባ በኋላ 40 እስከ 60 በመቶ ይሆናል እንደምታየው በጣም ይቀንሳል የቁጥር ደረጃ 4 ከሆነ ደግሞ እጅግ በጣም ትንሽ ነው የሚሆነው ያንድ ሰው አምስት አመት ወዲያ የመኖር ድሉ ከ20 በመቶ ያነሰ ነው የሚሆነው ማለት ነው ስቴጅ እና ደረጃ 4 የምትለው እሱ በጣም አስከፊው ነው እና ካንሰሩ ወደ ሌላ አካል ተሰራጭቷል ማለት ነው። እና ዋነኛው ነገር አንድ ሰው ለኋላ ልመለስና ያ መከላከያው ላይ 50 አመት ሆኖት አይነ ምድር በሚያደርጉበት ሰዓት ላይ ደም የሚያሰለ ነገር በተደጋጋሚ አንድ ሰው ካየ ያ ነገር መመርመር አለበት። ምክንያቱም ስር ሳይሰድ ካንሰር መያዝ የምንችለው ቶሎ ሲመረመር ነው።
ዶክተር ዳንኤል ወደ ኋላ ተመልሰው ያነሱትን የሚከተል የመጨረሻ ጥያቄ ላንሳና ይሄ ለምርመራ ተብሎ በሚደረገው ኮሎኖስኮፒ ወይም የተለየ የአንጀት ምርመራ ሂደት ውስጥ ካንሰር ያልሆኑ ትንንሽ እጢዎች ወይም እንደ ኪንታሮት መሰል የሚበቅሉ ነገሮች በሚገኙበት ጊዜ ለክትትል ከአምስት አመት በኋላ ለሌላ ምርመራ ሊጠየቁ እንደሚችሉ ነግረዋል። በእነኚህ መሃል ሰዎች የመጋለጥ እድላቸው ምን ያህል ነው? ከካንሰር በፊት የሚመጣ የሚል ስያሜ የሚሰጠው ወደ ካንሰር የመቀየር እድል አለው ተብሎ የሚከፈለው ውስጥ የሚመደቡትስ ምን ያህል አሳሳቢ ናቸው? ያን አምስት አመት በሚቆይበት ጊዜ ውስጥ አንድ ሰው
ልክ ነህ፣ ማንኛውም አይነት ህክምና 100% ልክ ነው ማለት አይቻልም። ምክንያቱም ያ ኮሎስኮፒ ያደረገው ሐኪም በሚያረግበት ሰዓት ከአምስት አመት በፊት እነኚህ ትንንሽዬ ኪንታሮቶች ሳያይ አምልጠውት ሊያልፍ ይችላል። ያ ሊሆን የሚችለው በፐርሰንቴጅ ብትመለከተው ወደ 20% ጊዜ ነው። ግን እንደዛም ሆኖ ጊዜ ካንሰር የሚባለው ነገር በጣም በቶሎ አያድግም፣ በጣም ጊዜ ይፈጃል። ስለዚህ ለዛ ነው በአምስት አመት ውስጥ በእኛ ግምት ያ በሳይንሱ አለም ውስጥ አብዛኛውን ሰው አንድ ኪንታሮት ቢያመልጥና ባይታይ እንኳን እና አምስት አመት ሙሉ ቢያደርግ እንኳን ህይወት ላይ የሚያስከትለው አደጋ ይህን ያህል አይደለም በሚል ነው እዛ ነው ያደረግነው አምስት አመት። ልክ ነህ። እና እንዳልኩ ሊያደርግ ይችላል አንድ ነገር አምልጦ ሌላ ነገር እንደገና ሊያደርግ ይችላል። ግን አንድ ነገር በአምስት አመት አድጎ ህይወት ላይ ሊያደርስ የሚችለው ነገር በጣም አናሳ ነው። ያ ሰው የዘር ግንድ ችግር ከሌለበት እሱን ደግሞ ለማወቅ በጣም አስቸጋሪ ነው።
መልካም። ዶክተር ዳንኤል ሽብሩ የኮሎን ወይ የትልቁ አንጀት ልዩ ቀዶ ህክምና ባለሙያ የአንጀት ካንሰርና ተያይዞ የሚመጡ ሌሎች ህመሞችን ህክምናና መከላከል አስመልክቶ በተከታታይ ለቀረበው ለሰጡን ሰፊ ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ ርዕስ መልስ እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።
አብሮ ይስጥልን። ሰላም ሁን አይደለ።
በመጨረሻም ንግድና ምጣኔ ሀብት ይቀርባል። በየአምስት ዓመት የሚካሄደው የቻይና ኮሚኒስት ፓርቲ ጉባኤ በዚህ ሳምንት ሲጠናቀቅ ፕሬዚደንት ሺ ጂንፒንግ ሀገራቸው የዓለም ልማት ተሳታፊ ሆና እንደምትቀጥል አስታወቁ። አስቀድማ ቻይና ባህር ንግድ መስመር አውሮፓና አፍሪካ ጋር የነበራትን ግንኙነት እንደገና በማሰብ አንድ መንገድ አንድ መቀነት የሚል መመሪያ ቀርጻለች። በዚህ የንግድ ትስስር መንገድ በቢሊዮኖች የሚቆጠር ገንዘብ እንደሚፈስ ተገልጿል። ዘጋቢያችን ሄንሪ ሪጉዌል ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርበዋል።
የሐር የንግድ መስመርን እንደገና ለማጠናከር የተያዘው ሂደት ጥረቱም ሐሳባዊ አይደለም። እንዲያውም የወዳጅነት መንገድ ወይም በቻይነኛ ካራኮራም 1300 ኪሎ ሜትር የዓለማችንን ትልልቅ ተራራዎች አቋርጦ የሚያልፈው መኪና መንገድ ቻይና ለምጣኔ ሀብት ትስስር ገንዘብ ለማውጣት ያላትን ፍላጎት የሚያሳይ ነው። በአስራዎቹ ቢሊዮን ዶላርስ የሚጠጋ ገንዘብ ነው በዚህ መንገድ ላይ ስራ ላይ የሚውለው። ምዕራባዊ ቻይናን ከፓኪስታን ጋር በማስተሳሰር የቤጂንግ አንድ መንገድ አንድ መቀነት መርሃ ግብርን ለማስፈጸም ፕሬዚዳንት ሺ ጂንፒንግና አስተዳደራቸው እየሰሩ መሆናቸውን በለንደን የሩቅ ምስራቅና አፍሪካ ጥናት ተቋም ውስጥ አጥኚ የሆኑት ስቲቭ ሳንግ ያስረዳሉ።
መንግስቱ ይህንን መርሃ ግብር ለማሳካት ሌት ተቀን ለመስራት ዝግጁ ነው። ስለዚህ ስኬቱን ለማረጋገጥ ጠቀም ያለ ገንዘብና አቅም ይመደብለታል።
ሆኖም የካራኮራም ጎዳና ከተሰራ ወዲህ ፓኪስታን ወደ ቻይና የምታስገባው ምርት በእጅጉ ቀንሷል። በአንጻሩ ደግሞ የቻይና ምርቶች ወደ ፓኪስታን በገፍ እየገቡ ነው። ሁኔታው ታዲያ የቻይና የሐር ንግድ ጎዳና በአንድ በኩል ብቻ ትራፊክ የሚበዛበት እንዳያደርገው ተሰግቷል። ስቲቨን ጌልብ እንደሚሉት ቻይና ሁሉን አቀፍ ልማት ለማምጣት መስራት አለባት።
At the moment, there's a lot of focus on infrastructure and particularly transport pipelines, that sort of thing.
በአሁኑ ወቅት አትኩሮታቸው ያለው መሰረተ ልማት መገንባት፣ በተለይ የደረቅ ጭነት መጓጓዣና የፈሳሽ ማስተላለፊያ መስመሮች ግንባታ ላይ ነው። እነዚህ ደግሞ በቀጥታ ድህነትን አይቀርፉም። በማህበረሰቦችና ከባቢ አየር ብልጽግና ላይ ነቀፌታዎችም ይሰማሉ። አብይ አትኩሮታቸው ድህነትን በመቀነስ ዘለቄታ ያለው ልማት ማምጣት ሊሆን ይገባል።
ቀጣዩ ጣቢያ ተግባረት
በመኪና ጢስ የታፈነችው የኢትዮጵያ መዲና አዲስ አበባን ሰንጥቋት የሚያልፈው የቀላል ባቡር መስመር በቻይና መንግስት በግማሽ ቢሊዮን ዶላርስ ወጪ የተሰራ ነው። እንደዚህ አይነት ኢንቨስትመንቶች የአፍሪካ ሀገሮችን ያሳድጋሉ፣ ድህነትንም አያይዘው ይቀርፋሉ ትላለች ቻይና። ቻይና ባለም ዙሪያ ያላትን ተሰሚነትና ኃያልነት ለማሳየትም ትጠቀምበታለች ይላሉ የምጣኔ ሀብት አጥኚ ጌልብ።
That was affirmed in Xi Jinping's speech. China is very much about these days rules-based
global governance. Xi Jinping በንግግራቸው እንዳረጋገጡት በመርሆች ላይ የተመረኮዘ ሙሉ ዓለም አቀፍ ልማት መሪ የመሆን እቅድ አላት።
ትንድን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ቻይና ገዢ በሆኑ ዓለም አቀፍ ሕጎች አትመራም ሲሉ ተችተዋል።
China, while rising alongside India, has done so less responsibly. At times undermining
China ከህንድ ጋር አብራ በማደግ ላይ የምትገኝ ቢሆንም ኃላፊነት በመውሰድ አንጻር አነስተኛ ሚና ሲጫወቱና አልፎ አልፎ የዓለም አቀፍ ሕጎችን ሲጥሱ አስተውለናል።
የቻይና ገንዘብ የሚፈስባቸው ሀገሮች በአንጻሩ ደስተኞች ናቸው። በተለይ ምዕራባውያን መንግስታት የዴሞክራሲ መሻሻሎች እንዲኖሩ የሚያስቀምጧቸው መስፈርቶች የማይመቻቸው መንግስታት ከቤጂንግ ጋር ያላቸው ወዳጅነት ጥብቅ ነው። ፕሮፌሰር ስቲቭ ሳንግ ይሄ ሁኔታ የኋላ ኋላ መዘዝ አለው ይላሉ።
The real issue will come when some of those countries, particularly in Central Asia,
ችግሩ የሚመጣው በተለይ በመንገድና መቀነት መርሃ ግብር የሚሳተፉ የማዕከላዊ እስያ ሀገሮች የተበደሩትን ክፈሉ ሲባሉ ነው። ብዙዎቹ ሀገሮች እነዚህን ብድሮች የሚከፍሉበት ብዙም አቅም የላቸውም።
ቻይና ገንዘቧን ታፈሳለች፣ ታወጣለች፣ ትገነባለች። አንዳንዶች ተስማምቷቸዋል፣ ተመችቷቸዋል። ሌሎች ደግሞ ግንባታው የሰዎችን ኑሮ መገንባትና ድህነት በመቀነስ ዙሪያ ሊያተኩር ይገባል ሲሉ ይመክራሉ።
አድማጮች፣ ዜና እረፍት። ከኢትዮጵያ አየር ኃይል የመጀመሪያ ካዴቶችና አብራሪዎች አንዱ የነበሩት ኮሎኔል ጋዲሳ ጉማ በ97 ዓመታቸው ዛሬ አረፉ። ኮሎኔል ጋዲሳ የተወለዱት በወለጋ ጠቅላይ ግዛት ቡሪ ሲሆን ገና በህፃንነታቸው አውሮፕላን የማብረር ፍቅርና ህልም እንደነበራቸው በቅርቡ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ገልጸው በኋላ ግን እርሳቸው ባልጠበቁት ሁኔታ ወደ ቀዳማዊ ኃይለ ሥላሴ ፊት ቀርበው የአየር ኃይል ወታደርና አብራሪ ሆነው እንዲሰለጥኑ እንደተፈቀደላቸው ተናግረዋል።
አየር ኃይል ገባሁ።
እንዴት ገቡ አየር ኃይል?
አየር ኃይል በጣም እማኝ ነበር። አውሮፕላን ለመንዳት በጣም እማኝ ነበር። እዛ በጣም እማኝ ስለነበረ አውሮፕላን ለመግባት ትፈልጋለህ ወይ ተብዬ ተጠየቅኩ።
ማን ነው የጠየቁት?
ራስ መስሎኝ።
ከዛስ?
ከዛ ስሄድ አሁን አልኳቸው ከሌ ጋር አሉና ቤተ መንግስት ወሰዱኝ። እዛ ቁም ተጠራውና እዛ እንደደረስኩ ጠየቁኝ። ና አሉኝ። እሳቸው ጋር ዛሬው ጋር እየተነጋገሩ ጠሩኝ። እኔ ከኋላቸው ነበርኩ። እህልኩ እጅን አሳ እዛ በኋላ ምንድን ነው የምትፈልገው? ጦር ሰራዊት ክቡር ሰማቻ ነው አየር ኃይል አሉት።
ጃንሆይ ናቸው ራስ መስፍን ናቸው እንደዚህ ያሉት?
ጃንሆይ ነው።
እሺ።
እዛ እኔ አየር ኃይልን መግባት እፈልጋለሁ አልኩ።
ኮሎኔል ጋዲሳ ጉማ ለኢትዮጵያ ብቻ ሳይሆን ለድፍን ጥቁር አፍሪካም ከመጀመሪያዎቹ የአየር ኃይል ባልደረቦች አንዱ ነበሩ። ከሰሞኑ ዘርዘር ያለ ዘገባ ይዘን እንመለሳለን። ለቤተሰቦቻቸው ጽናቱን ይሰጥ ዘንድ እንመኛለን።
አድማጮች፣ አሁን የማጠቃለያ ዜና እናነባለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኮርፖሬሽኖችና ለመካከለኛው መደብ ዘርፍ የግብር ክፍያ ለመቀነስ ባላቸው እቅድ ለመግፋት ዛሬ በሕግ መወሰኛ ምክር ቤት የብዙሃንነት ቦታ ካላቸው ሪፑብሊካውያን ጋር ተሰብስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከፓኪስታን መሪዎች ጋር ለመነጋገርና የትራምፕ አስተዳደርን መልእክት ለማድረስ ዛሬ በሀገሪቱ ገብተዋል። መልእክቱ ፓኪስታን በታሊባንና ከሀገሪቱ ድጋፍ በሚያገኙ ሌሎች የአማጽያን ቡድኖች ላይ አሁን ካለው የበለጠ እርምጃ መውሰድ አለባት የሚል ነው። የቻይና ኮሚኒስት ፓርቲ የሀገሪቱ መሪ ሺ ጂንፒንግን የፖለቲካ አመለካከት በፓርቲው ህገ መንግስት እንዲሰፍር ተስማምቷል። ውሳኔው ከሀገሪቱ መስራች ማኦ ዜዶንግ እኩል እንዲሆኑ አድርጓቸዋል። የከፍተኛው አመራር ሹምሽር ከመደረጉ በፊት ስልጣናቸው ስር እንዲሰድም ረድቷል። አንድ የኒጀር ክልላዊ ባለሥልጣንና ተንታኞች በገለጹት መሰረት አራት አሜሪካውያን ወታደሮች በያዝነው ወር ኒጀር ላይ የተገደሉት የደፈጣ ውጊያ በተከፈተባቸው መንደር ያሉት ነዋሪዎች ወታደሮቹን በማስገደል ተግባር ሳይሳተፉ አልቀሩም።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን። በዚህ እንሰናበታለን።
ነገ ረቡዕ በተለመደው ሰዓት ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.